ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። በማስከተልም መምጣቱ የማይቀረው ሂሳብ ማወራረድ በሚል ርዕስ ከዝግጅት ክፍላችን የቀረበውን ሀተታ አሰምተን በመጨረሻም ከመጽሐፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን ከኒያ ልጆች ጋር መጽሐፍ ትረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
ኢህአዴግ የተባለው የወያኔ ድርጅት ጭምብል በያዝነው የካቲት ወይም መጋቢት ወር ውስጥ ለማካሄድ አቅዶት የነበረውን ጠቅላላ ጉባኤ ለሚቀጥለው ነሐሴ ወር ያስተላለፈ መሆኑን ለጉዳዩ ቅርበት ያላቸው ምንጮች እየተናገሩ ይገኛሉ። በወያኔ ባለስልጣኖች የተሰጠ ይፋ መግለጫ ባለመኖሩ የዜናውን ትክክለኝነት ማረጋገጥ አልተቻለም። የወያኔው ድርጅት የኢህአዴግን ጠቅላላ ስብሰባ ማራዘም የተገደደበት ምክንያት በሀገሪቱ ውስጥ ተከስቶ ያለው የፖለቲካ ውጥረት ሳይሆን አይቀርም የሚል መላምቶች እየተሰጡ ናቸው። የወያኔ ግፍና በደል ያስመረራቸው የሀገሪቱ ዜጎች በየቦታው አመጽ በሚያካሂዱበት እንዲሁም ከአባል ድርጅቶች መካከል እንደ ኦህዴድ አይነቱ ከወያኔው ድርጅት የተለየ አቋም ይዞ በሚንቀሳቀስበት ሁኔታ ጠቅላላ ስብሰባ ማካሄዱ ወያኔ የበላይነቱን ቦታ ይዞ እንዳይቀጥል ሊያደርግ ይችላል የሚል ስጋት እንደተፈጠረባቸው አንዳንድ ወገኖች ይገልጻሉ። አገሪቱ ውስጥ ያለው ሁኔታ እስከሚረጋጋና አንጻራዊ ማፈንገጥ የሚታይባቸው አባል ድርጅቶችን በቁጥጥር ስር ሊውሉ ድረስ የስብሰባው ቀን ማራዘም ተገደዋልም ተብሏል። የወያኔው ጠቅላይ ፍርድ ቤት የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረውን ዮናታን ተስፋዬ ክስ ከአሸባሪነት ወደ ተራ የወንጀል ዝቅ በማድረግ ቅጣቱ በሶስት ዓመት ከስድስት ወር እንዲሆን ወስኗል። ዮናታን ከዚህ በፊት በወያኔው ፌዴራል ከፍተኛ ፍርድ ቤት በአሸባሪነት ክስ የስድስት ዓመት ከስድስት ወር የተፈረደበት መሆኑ የሚታወቅ ሲሆን የክሱ ደረጃ ከአሸባሪነት ወደ ተራ ወንጀል ዝቅ በመደረጉ ሊፈታ የቀረው ጊዜ ሁለት ወር ብቻ መሆኑም ታውቋል። ሰሞኑን የወያኔ አገዛዝ ይፈታሉ፣ በቅርቡ ይለቀቃሉ በማለት በይፋ ከተናገረችው እስረኞች መካከል የዮናታን ስም የተካተተ መሆኑን አንዳንድ ክፍሎች ቢጠቁሙም እስካሁን ማረጋገጫ አልተገኘም። በተያያዘ ዜና የወያኔ አገዛዝ አነስተኛ በሆነ ቁጥር እስረኞችን የሚፈታው በአገሪቱ ላይ ያለውን ውጥረት ቀስ በቀስ ለማስተንፈስና ጊዜ ለመግዛት ነው የሚሉ ዜጎች በአስር ሺዎች የሚቆጠሩ የፖለቲካ እስረኞች በሙሉ እስካልተፈቱ ድረስ አመፁ ተፋፍሞ የሚቀጥል መሆኑን ይገልጻል። የወያኔ የፖለቲካ ድርጅት አባላቶች ይፈታሉ ብሎ በአደባባይ ቃል ከገባ ከወር በላይ የሆነ ሲሆን እስካሁን የተፈቱት የፖለቲካ እስረኞች ቁጥር በጣም አነስተኛ መሆኑን፣ ያገዛዙ ዓላማ ወትሮውንም ለማታለል መሆኑን ግልጽ ነው በማለት በርካታ ዜጎች አስተያየት እየሰጡ ይገኛሉ። የተባበሩት መንግስታት የስደተኞች ድርጅት አርብ የካቲት 2 ቀን በሰጠው መግለጫ በየመን የባህር ደረጃ አካባቢ ከነበሩት ጀልባ ላይ ወደ ባህር የተገፉ 25 ኢትዮጵያውያን የት እንደደረሱ አለመታወቁን ገለጸ። የድርጅቱ የአስቸኳይ ጊዜና የእንቅስቃሴ ኃላፊ በትዊተር ባስተላለፉት መልእክት እንዳስታወቁት በአራት ጀልባዎች የነበሩ 600 ስደተኞችን በየመን የባህር ዳርቻ ሲደርሱ ዋናው ወደ ባህር ዳርቻው እንዲሄዱ ከጀልባው ላይ በመገፋታቸው ባህር ውስጥ እንዲገቡ የተደረገ ሲሆን ወደ ባህሩ ዳርቻ ሳይደርሱ የቀሩት 25 የሚሆኑ ኢትዮጵያውያን እስካሁን ባለመገኘታቸው ባህር ውስጥ ሰጥመው ሳይሞቱ አይቀሩም የሚል ስጋት ተፈጥሯል። የትራፊክ አደጋ ከጊዜ ወደ ጊዜ በአገሪቱ ላይ እየጨመረ መሄዱን እየተነገረ ነው። ባለፉት 5 ዓመታት ብቻ በትራፊክ ውስጥ ሕይወታቸውን ያጡ ዜጎች ቁጥር ከ12000 በላይ የደረሰ ሲሆን ከነዚህ ውስጥ ከ5000 በላይ የሚሆኑ ተማሪዎች መሆናቸው ታውቋል። በቅርቡ ለውይይት የቀረበው ጥናት እንደሚያሳየው ከሞቱት መካከል 16 ከመቶ የሚሆኑት የመኪና አሽከርካሪዎች፣ 39 ከመቶ እግረኞች እንዲሁም 45 በመቶ የሚሆኑት የመኪና ተሳፋሪዎች መሆናቸውን ተገልጿል። ለአደጋው ምክንያት ናቸው ከተባሉት መካከል የመንገድ አጠቃቀም ስርዓትን አለማክበር፣ ጠጥቶ ማሽከርከር፣ ለእግረኛ ቅድሚያ አለመስጠትና የአሽከርካሪ ብቃት ማነስ የሚሉት የተጠቀሱ ቢሆንም ዋናው ችግር በአገዛዙ በኩል ሁለንተና የሆነ ዝግጅትና ርብርብ አለመኖሩ ነው ተብሏል። በተመሳሳይ ዘና ከአዲስ አበባ ጅቡቲ ያለው የምድር ባቡር በመንገዱ ላይ የገመል መንጋዎችን እየገጨ በመምጣቱ ኩባንያው ችግር እየተፈጠረበት መሆኑ ታውቋል። ባቡሩ አገልግሎት ጀመረ ከተባለበት ካለፈው ወር ጀምሮ ቢያንስ 50 ገመሎችን በጉዞ ላይ የገደለ መሆኑ ታውቋል። እየተበራከተ በመጣው አደጋ ምክንያት ባቡሩ ፍጥነቱን ለመቀነስ በመገደዱ ተጓጓዦችን ማማረሩም ቀጥሏል። በተጨማሪም ለእያንዳንዱ ግመል ከገበያው ዋጋ በጥፍ በሆነ 30,000 የኢትዮጵያ ብር የሚከፈልበት ሁኔታ በመፈጠሩ ኪሳራም እያስከተለበት ነው ተብሏል። በሌላ በኩል በባቡሩ ግጭት ገመሎቻቸውን ያጡ ዜጎች ገንዘብ እንዳልተከፈላቸው ለዜና ምንጮች ገልጸዋል። የሻቢያ አገዛዝ በዜጎች ላይ የጫነውን ብሔራዊ ውትድርና አገልግሎት እንደማያነሳ ያገዛዙ ቃል አቀባይ የማነ ገብረ መስቀል በሶሻል ሚዲያ አማካይነት ባስተላለፈው መልእክት ገልጿል። ቃል አቀባዩ ሰሞኑን በእስራኤል አገር የሚገኙ ኤርትራውያንን የሱዳን ዜጎች እዚያ መኖር የተገደዱት በየአገሮቻቸው በሚደርስባቸው በደል ምክንያት ነው በሚል ለተዘነዘረው አስተያየት በሰጠው ምላሽ ሻቢያ ወታደራዊ አገልግሎቱን ለማካሄድ የተገደደው የወያኔ አገዛዝ ጥቃት ስለሚያሰጋው ነው ብሏል። ሻቢያ በደነገገው ከ18 እስከ 40 ዓመት ባለው የእድሜ ክልል የሚገኝ ኤርትራዊ የ18 ወራት ወታደራዊ አገልግሎት ማበርከት አለበት ቢልም በግዳጅ የሚደረገው የአገልግሎት ዘመን ከ10 ዓመት በላይና ከዚያም በላይ እንደሚሆን ብዙዎቹ እየተናገሩ ይገኛሉ። አርብ የካቲት 2 ቀን 2010 ዓመተ ምህረት የግብጽ መንግስት የአማጽያን እንቅስቃሴ ጠንካራ በሆነበት በሲና በረሃ በምድር በባህርና በአየር ከፍተኛ ወታደራዊ አሰሳ የጀመረ መሆኑን ወታደራዊ ቃል አቀባይ በቴሌቪዥን በሌሎች መንግስታዊ መገናኛ ብዙሃን አማካይነት በሰጡት መግለጫ ገልጸዋል። ዳሰሳው ለምን ያህል ጊዜ እንደሚቆይ ባይነገርም አሸባሪዎች ላይ ትኩረት አድርጎ እንደሚካሄድ ተገልጿል። የአየር ኃይሉ አሸባሪዎች በተደበቁበት ቦታ ላይ ጥቃት መጀመሩ የተገለጸ ሲሆን ባህር ኃይሉም አሸባሪዎች ትጥቅና ስንቅ ከውጭ የሚያጓጉዙበትን ቦታዎች የዘጋ መሆኑና እስካሁን 20 የሚሆኑ አሸባሪዎች በተደረገው ጥቃት የተገደሉ መሆናቸውም ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Role adalluteso adalluteso bravira rabatueso rabatueso arpasa gota parero arpasa gota parero role adalluteso adalluteso bravira rabatueso rabatueso Arbaza gota farero Arbaza gota farero
መምጣቱ የማይቀረው ሂሳብ ማወራረድ ለሁሉም ጊዜ ያለው ተብሏል ቀን ያስቆጥር ይሆን እንጂ ሀቅ የበላይነትን አግኝቶ የህዝብ ድምጽ ተሰምቶና አይሎ ያ የተፈለገው መሆኑ የሚቀር አይደለም ወያኔ ይወድማል ስንል የቆየነው ይህንን በሚገባ በመረዳታችንና በማመናችንም ነው በረጅሙ እይታ የተሳናቸውና አድርባይነት ያደናቀፋቸው ግን በቀቢጸ ተስፋ ሩጫ ወዲያውኑ ፍንግል ብለው ለወያኔ ያድረው ይኸው ማጠፊያው ዛሬ እያጠራቸው መሆኑን እያየን ነው አንዳንዶቹ ደግሞ ራሳቸውን የዘወትር ብልጥ አድርገው ይወስዳሉና ወንጀላቸውን ህዝብ ረስቶ አሁን ወደ ህዝብ ጠጋ ጠጋ የሚሉትን እንዲያጸድቅላቸው በመመኘትና በመጣርም ላይ ናቸው ህዝብ ግን ሂሳቡን ለማወራረድ ተዘጋጅቶ ይገኛልና ማንም ማንን አጣሎ ወንጀሉ ሊቀጥል የሚችልበትን ሁኔታ ነፃ ኢትዮጵያ የምትስተናግድበት አይሆንም ሂሳብ ማወራረዱ በምን አይነት ይከናወናል የሚለውን በተመለከተ ወያኔና ጭፍሮቹ ንሳ ገብተው ከህዝብ ይቅርታና ምህረትን ይጠይቃሉ ወይስ አይጠይቁም የሚለውን የሚመለከት ይሆናል እርቅና ሰላም የሚለውን ፈሊጥ ለደቡብ አፍሪካውም ያልበጀ ከመሆኑም መማር ስንችል በራሳችን ተጨባጭ ተመክሮ ግን የምን እርቅ በሚል ወያኔ በእብሪት ይህን ጎዳና ዘግቶ በግፉ እንደቀጠለ ዛሬም እያየነው ነው ይህም የነገን ሁኔታ ከወዲሁ ይጠቁመናል ማለት ነው ለማንኛውም ሰው ህይወቱ ክብሩ ነው ራሱን ካልሳተ በቀር ሰው ህይወቱን የሚሰዋው አገሩን ይበልጥ በማፍቀሩ መሆኑን መዘንጋት የለብንም ወራሪ ነጭ ለምሳሌ የአፍሪካ ህዝብ ህይወቱን አያከብርም አይፈልግም አውሬና እንስሳ ነው ሲሉና ሲፈጁንም መክረማቸውን ታሪክ መዝግቦታል የሙሶሎኒን ወራሪ ጦር በመውዜርና ጦር ጋሻ የተጋፈጡትን አርበኞችንም በጅልነትና በህይወት አለማክበር አለመውደድ ፈርጀው ባሉታዊ የተቹም እንደነበሩ እናውቃለን ጀግኖቹ የተሰውት ግን ህይወታቸውን ጠልተው ሳይሆን አገራቸውን ይበልጥ ወደው መሆኑን እኛ እናውቃለን የኢህአፓ ሰማዕትን ታሪክም ያጠይማል በአጠቃላይ የኢትዮጵያ ህዝብ ከወያኔ ቡድን ጋር የሚወራረደው ሂሳብ በጣም ብዙና ሰፊም ነው አገርን ከማስገንጠል አንስቶ የአገርን ለመሬት ለባዕድ እስከ መስጠት የሚደርስ ግዙፍ የክህደት ወንጀል አለ ወያኔ የብዙ ሺህ ንጹህ ዜጎችን ደም በግፍ አፍስሷል ብዙዎቹን ደብዛ አጥፍቷል ብዙ ሺዎችን በእስር አንገላቶ አሰቃይቷል ገሏል ይህ ሁሉ ቀላል ወንጀል አይደለም ወያኔ የአገሪቷን ገንዘብ በቢሊዮኖች ደረጃ ዘርፎ ለራሱ የግል ጥቅም ሲያውልም ቆይቷል ለም የጎንደር ወሎ መሬቶችን ዘርፎ ተጠቅሞበታል ብዝበዛው በአገር አቀፍ ደረጃ አገሪቱን ያራቆተና ያደህየ በመሆኑ ይህም በዝምታ የሚታለፍ ሊሆን አይችልም ስለዚህም የወያኔ ቁንጮ መሪዎችና ወንጀለኞች ከዋና ዋና ችግሮቻቸው ጋር መያዛቸውና ለፍርድ መቅረባቸው የማይቀር ሲሆን ቢፈረጥጡም እገቡበት ገብቶ ነፃ ኢትዮጵያ ለፍርድ የምታቀርባቸውና የዘረፉትን የምታስመልስ መሆኑ ከወዲሁ መታወቅ ያለበት ነው የቀይ ሽብር ወንጀለኞች ሁሉ አድሮ ከተደበቁበት እየተጋለጡ ለፍርድ ቅጣት እየቀረቡ መሆኑን በቅርቡ በአምስተርዳም ሆላንድ እድሜ ልክ በተፈረደበት አውሬ ጉዳይ ያየነው ነው ይህ የሆነው ያውም ወያኔ ጉዳዩ ሳይሆን በዜጎች ጥረት ነው ነፃ ኢትዮጵያ ግን ባላት አቅምና መንገድ ሁሉ ወያኔና ጭፍሮቹን በገቡበት አሳጃ የምትፈረዳቸውና ተገቢውን ቅጣትም እንደምትሰጣቸው ከወዲሁ መታወቅ አለበት እንላለን የወያኔ አጋር ሆነው የጎዱልንን ባዳን በሚመለከት አቅም በፈቀደ ለበደላችን የምናስከፍላቸው መሆኑን እንዳለበትም ግልጽ ነው እስከዚያው ድረስ ግን ትግላችን እየተፋፋመ በመሄድ ላይ ነውና የወያኔን የግል ንብረት ኩባንያዎችና ምርት ማጥቃት እንዳለብን ግልጽ ነው አውቶቡሱን ማቃጠል ሲያንስ ነው ማዕቀብ ፍጹምና የሚያንቅ መሆን ይገባዋል የወያኔ አየር መንገድ ሆኖ በመጣውም ተቋም ላይ ሳይቀር የወያኔን ምርት እየገዙ ለገበያ የሚያቀርቡ ተቋሞችን ሁሉ በማዕቀብ ማጥቃት ይገባል ወያኔ ጭፍሮቹ ቀውሳቸው ሲባባስ ጸረ ትግሬ የሆነው ኢህአፓ ነው ይህን ጥላቻና ቀውስ የሚያሰራጭብን ሲሉ መክሰሱን ተያይዘውታል ኢህአፓ ጸረ ትግሬ አልነበረም አልሆነም ሊሆንም መሰረቱም መርሁም አይፈቅድለትም ጸረ ወያኔ መሆኑን ግን ያምናል። በተቻለው መንገድ ሁሉ ወያኔን ሲታገል እነሆ ብዙ አመታት አልፈውታል። አሁንም ወያኔን ከነጨፍሮቹና ከጥረኞቹ ያጋለጠ በሁሉም መንገድ እየታገላቸው ለመሆኑ የእምነት ቃሉን ይሰጣል። ነገም ወያኔዎች ፍርዳቸውን እንዲያገኙና የሰማዕት ደምም እንዲዘከር ባለው አቅም ሁሉ መጣሩን መታገሉን እንደሚቀጥልም ቃል ይገባላቸዋል። የህዝብ ንብረትን ዘርፈዋልና የዘረፉት ይወረሳል። የመዘበሩትና የሀገራችንን ገንዘብ ያሸሹትም ለፍርድ ለማቅረብ ባለው አቅም ሁሉ ይጥራል። የዘረፉትን ሁሉ የትግራይ ህዝብ ንብረት ነው የሚለውን ብልጣብልጥ ንግግር ውድቅ ያደርጋል። የኢትዮጵያ ህዝብ ንብረት የህዝቡ እንጂ የወያኔ ቡድን የነስፋትና አዜብ መሰል ወንጀለኞች አይደለም አይሆንም። ኢትዮጵያ ንብረቷን ታስከብራለች። ፍትህ ለሚለው የልጆቿ ደምም ረፍትና ፍትህ ትሰጣለች። ለዚህ ነው ሲፈጁን ከርመው አሁን ቀውጢ ቀን ሲመጣ ጥፋታቸውን በንስሐና በህዝብ ይቅርታ ሳያጡ በግርግር ሊመሳሰሉን የሚጠሩትን አደብ ግዙ የምንላቸው። የደርግ ወንጀለኞች የጸረ ወያኔው ጎራ አካል ሊሆኑ ተመሳስለው በመቅረብ ያደረሱትን ጉዳትም የምንረሳው አይደለንም። ከወያኔ ተጣላን ያሉትም ጠባቸው ከግለሰቦች ሆኖ የወያኔን ዘረኛና ተስፋፊ ፖለቲካ እስኪደግፉ ድረስ ሰርጎ ገቦች እንጂ የህዝብ ወገኖች አይደሉም። ይኸው የወልቃይት ጠገዴ ጉዳይ እርቃናቸውን እያወጣቸውም ነው። ከትግሬ የበላይነት አቋም ጋር የያዛቸው ቁርኝትም እያጋለጣቸው ነው። አልሸሹም ዞር አሉ አስመሳይ አገር ወዳዶች ያልናቸውም ለዚሁ ነው። የመፍትሄው መንገድ ለማንም ስውር አይደለም። ህሊናውን ለሆዱ ላልሸጠ፣ ኢትዮጵያን ላልካደ፣ ዘረኛ ላልሆነ ሁሉ ቁልጭ ብሎ የሚታይ ነው። ከወያኔነት መለየት ያስፈልጋል። ማለትም ዘረኝነትን፣ ጸረ ኢትዮጵያነትን እርግፍ አድርጎ መተው፣ ወንጀልና ጥፋትንም አምኖ ወያኔን ትቶ ከቶ ንስሐ መግባትና ከህዝብ ይቅርታ መጠየቅ። እስከ መጨረሻው በወንጀል ቀጥሎ በኋላ ኑሮ ሆኖብኝ ነው፣ እዝ ሆኖብኝ ነው ማለቱ አያዋጣም። የጦር ወንጀለኞች፣ አጋዚ ወዘተ፣ ስየልና ግድያ ፈጻሚዎች ሁሉም በነቂስ ለህዝብ ፍርድና ቅጣት መቅረባቸው አይቀርም። የሙሶሎኒና ፋሽስት ወታደሮችን እጣ፣ የናዚዎችን መኮንኖች መከሰስና መቀጣት ማጤን ይገባል። ሙሶሎኒ ራሱ ተዘቅዝቆ የተሰቀለው ለፍርድ እንኳ ሳይበቃ በህዝብ ቁጣ ነው። የወያኔ የውድቀት ቀን ሲመጣ በደል ሲፈጸምበት የቆየው ህዝብ በዳዮቹን በነቂስ ያውቃቸዋልና ለፍርድ እንዲቀርቡ ማድረጉ ያውም ለዚህ ካበቃቸው የማይቀር ነው። መንገድ አዳሪው ዜጋ በመንደላቀቂያ ቪላዎች ያሉትን አያውቃቸውም ማለቱ ራስን ማታለል ነው። በምስጢር እስር ቤቶች፣ በአዲስ አበባ በጨለማ እስር ቤቶች በእስረኞች ላይ ሲጀል የሚፈጽሙትንም በነቂስ እገሌ እገሌ ብለን እንደምናውቃቸው መርሳት የለባቸውም። ነፃ ኢትዮጵያም የወያኔ ቅጂ የምትሆን አይደለችምና በጊዜ የሚጠብቃቸውን ዕጣ አውቀው ቢለወጡ የሚጠቅማቸው መሆኑን እንጠቁማቸዋለን። ማምለጥ አይቻልም። ሁሉም በሕግና በሥነ ሥርዓት እንዲካሄድ ብንመኝም ሕገወጥነትና የግንፈላ ፍርድ ቢሰፍ ለዚህም ተጠያቂው ሕገወጡና ወንበዴው ወያኔ ራሱ እንጂ ማንም ሌላ ሊሆን አይችልም። የሕግና ፍትህ ሥነ ሥርዓትን ገና ከመጀመሪያው ባፍጢሙ ደፍቶ ውንብድናና ሕገወጥነትን አስፍኖ ቆይቷልና። በበኩላችን ግን የሕዝብ ቁጣ መሠረቱ ቢገባንም ሕግና ሥነ ሥርዓትን አስፍነን ከወያኔ ተሽለንና በልጠን እንድንገኝ ከማሳሰብ ወደ ኋላ የምንል አይደለንም። ምንም እንኳን የቁጭታችን ዋንጫ እንደ ድርጅትም ሆነ እንደ ኢትዮጵያዊ አገር ወዳድ ዜጋ ሞልቶ ሞልቶ ፈሶ ፈሶ ቢገኝም፣ ሲኞርም ይሄዱና ማርያ ቴሬዛውም ያልቅና ያስተዛዝበናል ይሄ ቀን ያልፍና የተባለበትም ጊዜ እነሆ መጥቷል። ከወያኔ ጋር ለአንዴም ለሁሌም ሂሳብ ልናወራርድ ተዘጋጅተናል። ከእንግዲህ የወያኔ ውድቀትና ድቀት እንጂ ተሐድሶና ከቅጣት ማምለጥ የሚታሰበን ሊሆን አይችልም። በወያኔ ድር ገብተው የተጠመዱና የአባዜው ተካፋይ የሆኑት ሁሉ ማወራረዱ ይመለከታቸዋል። በወንጀሉና በግፍ አገዛዙ፣ በዘረኝነቱ፣ በመሬትና ሀብት ዝርፊያው በወንጀሉ ተካፋይ እስከሆኑ ድረስ፣ ከወያኔ እስካልተለዩና በጊዜ እስካልካዱት ድረስ። ሕዝብ መሐሪ ነው፣ ግን ሕዝብን አታሎ አመልጣለሁ ብሎ መመኘት ቅዠት ነው። ቅዠት መሆኑን ለማረጋገጥ ደግሞ የአባ ቢያንስ ዘብ ቆሟል ማለትም ይቻላል። አዎ በጣም አክራሪ ጸረ ወያኔዎች ነን፣ ለዚህ ክስ ጥፋተኛ ነን ባዮች። የህዝባዊ ፍርድ ቀን ቀርቧል። ድል ለኢትዮጵያ አገር አድን ፍትሃዊ ትግል ውድቀት ለወያኔ አገዛዝ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 11 አይናለም እኛ ቤት አንድ ሳምንት ያህል ቆይታለች። በመሃል ጉርድ ፎቶግራፍ ታምጣ ተብዬ ነበር። አንድ ቀን መሸትሸት ሲል በባምቢስ አድርገን ኡራኤል ፊል ለፊት መታጠፊያ ላይ በነበረ አንድ ፎቶግራፍ ቤት ሄደን ተነሳች። ከሁለት ቀን በኋላ ፎቶውን ወደ በላይ አካል አስተላለፍኩ። አንድ ሳምንት አብራይ ስትቀመጥ ባብዛኛው የኛን ጋዜጦችና የማርክሲዝምን መጻሕፍት ስታነብ ነው የከረመችው። ቤት በማጽዳትና ወጥ በመስራትም ቤት ውስጥ ስታግዛቸው ነበር። ተነጋግረን የወሰነው ዘዴ ባይሆንም ወደኛ ቤት የሚመጡ ጎረቤቶችና እንግዶች እንዳይለዩት የቤት ሰራተኛ ለመምሰል ሙከራ ታደርግ ነበር። ቀን ቀን የቤት ልብስ ለብሳ ጸጉሯን ቆሸሽ ባለ ሻሽ ለመሸፈን ሙከራ ስታደርግ ትዝ ይለኛል። በሳምንቱ መጨረሻ ይመስለኛል በድንገት ከሌላ ሰው ጋር እንድትገናኝ ከበላይ ኮድ ተሰጠኝ። ምናልባት ከአዲስ አበባ እንድትወጣ ሊሆን ይችላል። አላውቅም፣ አልጠይቅም፣ የሚነግረኝም የለም። የቀጠረው ኮድ የተዘጋጀው ከምሽቱ 1 ሰዓት ተኩል አካባቢ መርካቶ ሰባተኛ መታጠፊያ ላይ እንድትገናኝ የሚያስችላት ነበር። 11 ሰዓት አካባቢ ابيت كباونا زكيت انت تدرج نغركوات قالوان تطبا اهل بيتي كمان مسج اباتوا ككفل هاجر سلتملسو ود بيتو اندموسدات نبر لناتي نغركوات بلق سوقرش سنبت تقاقفو سيسنبابتو من ياهل تواجهو اندنبر ترداو ادرا طيقين ادرا ينيليج اما بيتي كانشي غابتون የማሁይና የናቴ ምርቃት ነበር በእውነት እመጣለሁ እጠይቃቸዋለሁ እግዚአብሔር ይስጥልኝ ብላ ታይዘን ወጣን ከምሽቱ አንድ ሰዓት ሳይሞላ ነበር ታክሲ ይዘን ወደ መናሃሪያ የተጓዝነው ሰንደርስ ለቀጠሯ 3 4 ደቂቃ ብቻ ነበር የቀራት አውቶቡስ ተራው ጫፍ ላይ ወርደን አስፋልቱን ተሻግረን ትንሽ እንደሄድ መለያየት ነበረብን ምክንያቱም የቀጠሯ ቦታ ስለደረሰች የምታገኘውን ሰው ማየት የለብኝም ለመሰነባበትና ያስኩላትን ፌስታል ለመስጠት ቆም እንዳል ከፊት ለፊታችን አንድ ጠህም ያለ ቀጭንና በጣም ረጅም ሰው አይት አደረገንና አልፎን ሄደ በዚያው ቅጽበት የጣቢያው ፖሊስ ነው ያውቀኛል ያውቀኛል ብላ ፍጥነቷን ጨምራ ወደፊት አፈተለቀች ረግብቶይ ወደ ኋላ ዞሬ ስመለከት እንዳለችውም ሰውየው ቆሞ ያያታል ተመልሼ ወደ እሷ ስዞር በፍጥነት ስለሄደች ርቃለች አካባቢው ብዙ ሰው የሚሄድበት ስለነበር ካይኔ ከመጥፋቷ በፊት ተከተልኳት ወደ ሰባተኛ ከሚወስደው አስፋልት በፊት በስተግራ በነበረ ቀጭን መንገድ በሩጫ ነጎደች እኔም ተከትያት ከነፍኩ ብዙም ሳንርቅ ሰውየው ይከተለን እንደሆን ለማወቅ ዞር ስል እየሮጠ ሲመጣ አየሁት በጣም ረጅም ስለነበር ለመለየት አልተቸገርኩም አይናለም የማምለጫ ጊዜ እንድታገኝ የሆነ እንቅፋት ለመፍጠር ቆም አልኩ መቆሜን ሲያይ ወደኔ አቅጣጫ በማለም ሽጉጥ ሲያነጣጥራየውት ያስኩትን ፌስታል እንደንጭፍ አሽከርክሬ ወደ እሱ አቅጣጫ ወረወርኩ እሱ ግን ምንም አልመሰለው ተኩሶ ለመምታት አልተመቸውም እንጂ ያደርገው ነበር እንግዲህ ፊቴን አዙሬ ሩጫዬን ቀጠልኩ በካታ እግረኞች ቢኖሩም የምሮጠው አይናለም በሮጠችበት አቅጣጫ ነበር ግን ካይኔ ተሰውራለች ብዙም ሳልሄድ ሌላ መስቀለኛ መንገድ አገኘው ወዴት እንደሄደች መለየት አልቻልኩም እግሬ በወሰደኝ ባንደኛው አቅጣጫ ታጠፍኩ የለችም ጥቂት ከሮጥኩ በኋላ ሌላ ኩርባ አግኝቼ ባይኔ እየፈለግኳት በዚያው አቅጣጫ ነጎድኩ መንገደኞች ሌባ ሳልመስላቸው አልቀረም ሁሉም ሰው መንገድ ስለሚለቅልኝ ሩጫዬ አልተገታም የተወሰነ ደቂቃ ያህል ከሮጥኩ በኋላ በተለያየ መንገድ እንደሄድን ሲገባኝ ረጋ ብዬ አካባቢዬን ቃኘው አንድ የሴትኛ ዳሪ ቤት ሳይ ዘው ብዬ ገባው ለስላሳ ደቂቃት የለም አለችኝ ካቲካላ ብቻ ነው ያለው ስላለችኝ እሱን ሰጣኝ ተመልሳ ቁጭ እንኳን ሳትል ሳልጠጣላት ከፍዬ ወጣው ምን እያደረኩ እንደሆነ አልገባኝም ድንጋጤ ንዴት ሽንፈትና አልህ ጉሮሮዬን አንቆታል ወደምጣውበት አቅጣጫ በፍጥነት ተመለስኩ መንገዱ ብሄድ ብሄድ አላልቀሰለኝ ብዙ መሮጤን አወቅኩ በመጨረሻ ኢላማውን የሳተውን ፌስታል የወረወርኩበት ቦታ ደረስኩ ካልተሳሳትኩ ፌስታል ውስጥ ሱሪ ሹራብ ፋዝሊንና ማበጠሪያ ነበረበት አካባቢውን ስቃኝ ላስቲኩም ሆነ አንድም ዕቃ አልነበረም እንደገና አይናለም ሄዳበታለች ብዬ የገመትኩትን የቀኝ መታጠፊያ አቅጣጫ ተከትዬ ሄድኩ እግሬ መራኛን ኩርባ እያያዝኩ ፍለጋዬን ቀጠልኩ የአይን ዓለምንም ሆነ የፖሊሱን ዱካ ማግኘት አልቻልኩም። በስማ መጨረሻ እንዴት ሆነ? አምሮዬ ማሰብ ያቆመ መሰለኝ። ሰውነቴ ይንቀጠቀጣል። ምላሴን እስኪያመኝ ድረስ አፌ ተጣብቋል። በመጨረሻ ፖሊሱ ያገኘን ቦታ ደረስኩ። ለምን እንደሆነ አላውቅም ወደ መጣሁበት የተመለስኩት። እንደገና ተመልሼ ወደ ሰባተኛ የሚወስደውን መንገድ ተከትዬ ወደ ታች ወረድኩ። ከምሽቱ 2 ሰዓት በኋላ ሁሉ እዚያው አካባቢ ወዲያ ወዲህ ስል ቆየው። ሶሮብኛል መሰል። በመጨረሻ ተስፋ ቆረጥኩ። በጣም ቀስያ መርካቶን ለቅቄ ወደ ተክለሃይማኖት አቅጣጫ ተጓዝኩ። በጥቁር አንበሳ ሆስፒታል ቁልቁል ወርጄ ወደ መስቀል አደባባይ አቀናው። ፍጹም ደንዝዣለሁ። አምሮዬ ምንም ነገር አያስብም። እግሮቼ የሚራመዱት እኔ እንደፈለግኩት ሳይሆን እነሱ እንደተመቻቸው ነበር። አስፋልት ሳቋርጥ መኪና መኖር አለመኖሩን ለማረጋገጥ ግራ ቀኝ ማየቴ ትዝ አይለኝም። ቤት ስደርስ ሁሉም ተኝተዋል። የተቀመጠልኝን ራቴን ሳልበላ በመከራ ጫማዬን ብቻ ልቄ ከነ ልብሴ በደረቴ ተኛው። እኩለ ሌሊት ካለፈ በኋላ ቀስ በቀስ አእምሮዬ መስራት ጀመረ። ነገን አፈቀችኝ። ቀጥሎም ነገን ጠላሁት። አይን ዓለም አምልጣ ይሆን? ይዟት ይሆን? በዚህ ሰዓት የት ትሆን? ከተያዘች ምን ልል ነው? ጭንቅላቴ በራሴ ጥያቄ ሊፈነዳ ደረሰ። አካሌ ደክሟል። ያን ቀን ሙሉ ቀን በእግሬ ብዙ ቦታ ሄጃለሁ። ከአይን ዓለም ጋር ከተለያየን በኋላ ከአውቶቡስ ተራ እስከ ሰፈሬ ድረስ በእግሬ ነው የመጣሁት። በዚህ ሁሉ ድካም እንቅልፍ ሊወስደኝ አልቻለም። ንጋት ላይ ተነስቼ በቧንቧ ስር ጸጉሬን ታጠብኩ። እስከ 12 ሰዓት ተኩል ድረስ ውጪ ቁጭ ብዬ ሲጋራዬን ሳጨስ ቆየው። በጠዋት ጫማዬን አድርጌ እስጢፋኖስ ቤተክርስቲያን ሄድኩ። ጀርባዬን ለቤተክርስቲያኑ በመስጠት አብዮት አደባባይን እየተመለከትኩ እስከ 2 ሰዓት ድረስ ቆየው። ረሃብ ስለተሰማኝ ሻይ ቤት ሄጄ አንድ ፓስቴና ሻይ ቀምሼ ወደ ቀጠሮዬ ሄድኩ። የነበሩኝን 2 ቀጠሮዎች እንደነገሩ ጨርሻለሁ። ጸሐፊን ሳገኘው የሁኔታዬ መለዋወጥ አስደንግጦት ምን እንደሆንኩ ጠየቀኝ። የሆነውን ሁሉ በዝርዝር ነገርኩት። ለሷ ጉዳይ ኮድ የተቀባበልነውን ልጅ የማገኘው ከአንድ ቀን በኋላ ስለሆነ መያዝ አለመያዟን እንዴት ማረጋገጥ እንደሚቻል ጠየቅኩት። ሁለተኛ ፖሊስ ጣቢያ አካባቢ ማጣራት በቀላሉ እንደሚቻል ነግሮኝ ከሰዓት በኋላ ቀጠሮ ይዘን ተለያየን። ረሃብና ድካም ቢሰማኝም ወደ ቤቴ አልሄድኩም። ምሳዬን ሳልበላ ከቡና ቤት ቡና ቤት እየዞርኩ ቡና ስጠጣ ዋልኩ። ከሰዓት ረፋዱ ላይ ቁርጤን አወቅኩት። አይን ዓለም ተይዛለች። ሁለተኛ ፖሊስ ጣቢያ ፖሊሶች ፌሽታ ላይ እንደነበሩ ገና ከጠዋቱ ጸሐፊዬ ከማጣራቱ በፊት በአካባቢው ነዋሪ የነበሩ የኛ አባላት አውቀው ነበር። ጉዴን ሲነግረኝ በሁለት እጄ ራሴን ይዤ ደርቄ ቀረው። ከየት እንደመጣ የማላውቀው የጥፋተኝነት ስሜት ውስጤን አነደደው። ሽጉጥ ሳይ በመሮጤ እንዳጋለጥኳት ገመትኩ። በርግጥም እውነት ነበር። ፖሊሱን ለመጋፈጥ በመሞከር ኖሮ በቂ ጊዜ አግኝታ ከአካባቢው መራቅ ትችል ነበር። ወደ ፖሊሱ አቅጣጫ የወረወርኩት ፌስታልም የፍርሃት ነበር። እናም ኢላማውን አልመታም። ፖሊሱ ሩጫውን ሳይገታ የኔንም የፍርሃት ጥቃት ከምንም ሳይቆጥር ከአይኑ እይታ ሳትርቅ አሳዶ ነው የያዛት። አይን ዓለም ያደረገችው ነጠላ ጫማ ስለሆነ እንደፈለገች ሊያስሮጣት አልቻለም እንጂ አይደርስባትም ነበር። ያም አለ ያ ያችን ከእስር ቤት ያመለጠች ጀግና ትርጉም ያለው እርዳታ ሳላደርግላት ተመልሳ እንድትታሰር አደረግኳት። እስከ ዛሬም ጸጸቱ አልለቀቀኝም። ፖሊሱ እዚያ አካባቢ ምን ይሰራ ነበር? ስለ ኮዱ ደህንነቶች ቀድማውቀው ነበር ማለት ነው? በኋላ እንደተጣራው ያ ፖሊስ መርካቶ አውቶቡስ ተራ አካባቢ የነበረው በአጋጣሚ ነው። ሁለተኛ ፖሊስ ጣቢያ የሚሰራ ተራ ፖሊስ ነበር። ያን ዓለም መርማሪ ማል ነበርም። የሴት እስረኞች ቁጥር ትንሽ ስለነበረ ጣቢያ ውስጥ የነበሩ ፖሊሶች ሁሉንም ሴት እስረኞች በመልክ ያውቋቸዋል። በተለይ እሷንና ጥቂት የፖለቲካ እስረኞች ለመለየት ቀላል ነበር። ያለመታደል ሆኖ ሰኔና ሰኞ እንዲሉ እነዚያ ክፎች እድለኞች ሆነው ብዙ ሳይደክሙ ያቺን የመሰለች ልጅ መልሰው እጃቸው አስገቧት። ጻፊ እቤት እንዳላድር የድርጅቱን ዕቃዎች ከቤቴ እንዳወጣ ከአካባቢውም ዞር እንድል ትዕዛዝ መሰል ማሳሰቢያ ሰጠኝ። የት እንደከረመች ሊጠይቋት ስለሚችሉ በስቃይ ብዛት ልትናገር ትችላለች። አሁኑኑ ቤትህን አጽዳ፣ ዛሬውኑ ሌላ ቦታ ሂድ አለኝ። ራሴን በማነቃነቅ እሺ ብየው ተለያየን። ማስጠንቀቂያው ትክክል ነው። አእምሮዬ ማሰብ ስላቆመ እንጂ እኔም ጥንቃቄው አይጠፋኝም። ተመሳሳይ ማስጠንቀቂያም እኔ ራሴ ለሌሎች አባላት በተደጋጋሚ ሰጥቻለሁ። የማትርበት ቤት አላጣም። የአባቴ ቤት አለ፣ ስታዲየም ጓደኛዬ መሐመድ አለ፣ ካዛንችስ ያክስቴ ልጅ ጋሽ ብርሃኑ አለ። ሶስቱም ጋር አልፎ አልፎ ስለማድር መሄድ እችል ነበር፣ ግን የትም አልሄድኩም። የአይና ለምን መርዶ ከሰማው በኋላ የሄድኩት እዛው የማልጸልይበት እስጢፋኖስ ቤተ ክርስቲያን ነበር። ብቻዬን ማሰብ ስፈልግ ራኤልና እስጢፋኖስ ይመቹኛል። እስጢፋኖስ ቅጥር ግቢ ገብቼ ጥግ ላይ ቁጭ አልኩና እስኪ በቃኝ አለቀስኩ። ማንኛውም አማኝ እንደሚያደርገው ስገባ የቤተ ክርስቲያኑን በር ተሳልሜያለሁ። ሆኖም አንድ ቃል እንኳ ጸሎት አላደረግኩም። አይና ለምን ባለማዳኑም እግዚአብሔርን አልወቀስኩም። በዚያ ዘመን እንደ ማንኛውም ሰው በተለምዶ እግዚአብሔር ያውቃል ካፌ አይጠፋም። ሆኖም ችግሬን እንዲፈታልኝ ለአምላክ ጸልዬ አላውቅም። ደስ የሚል ነገር ሲያጋጥመኝም አመስግኜው አላውቅም። ቤተ ክርስቲያኑ ጭር ብሎ ስለነበር ከሩቅ ያዩኝ አንድ ቄስ መጥተው አጠገቤ ቁጭ አሉና አጽናንተው ለቅሶዬን አስቆሙኝ። ወንድ ልጅ አያለቅስም፣ ካለቀሰም በሆዱ ነው ብለው ተቆጡኝ። ቤተ ክርስቲያን መጥቼ ማልቀሴና እግዚአብሔርን መለመኔን በጣም አድንቀው የችግሬን ምክንያት ጠየቁኝ። ታናሽ እህቴ ሞታ ነው አልኳቸው። በስመ አብ ወልድ፣ ምን ሆና አሉኝ። በእውነትም በጣም ደንግጠው ነበር። ደርግ ገደላት ብዬ ሌላ ቃል ሳልጨምር ደርቀው እንደቀሩ ትቻቸው ቤተ ክርስቲያኑን ለቅቄ ወጣው። ቄሱ አረጋግተውኛል፣ ለቅሶዬንም አስቁመውኛል። ከቤተ ክርስቲያን ከወጣው በኋላ በቀጥታ ወደ ቤቴ ነው የሄድኩት። ለምን እንደሆነ ሳላውቀው ሰውነቴን ቀለለኝ። በአግባቡ ማሰብ ጀመርኩ። ረሃብ፣ ድካምና እንቅልፍ ግን እየተፈታተኑኝ ነበር። በጊዜ ቤት ስገባ እናቴ ሁል ጊዜ እንደምትቀልደው ጓደኞች አባረሩህ እንዴ አለችኝ። የጨነገፈ ፈገግታ አሳይቻት ገላዬን ታጥቤ ራቴን በደንብ በላሁና ወደ መኝታ ሄድኩ። በጊዜም ተኛው። አንዴም ሳልነቃ ጠዋት ረፋዱ ላይ ነቃው። ለ11 ወይም ለ12 ሰዓት ያህል ሳልተኛ አልቀረውም። ከበላይ የተመከርኩትን ስራ ላይ አላዋልኩትም። የተመከርኩትን ላለመፈጸም እልህ የገባው ይመስል ከዚያ ቀን በኋላ አንድም ቀን ውጪ አላደርኩም፣ እቃም አላሸሸው። ምን እንደምናገር ምን እንደምጠይቀው ጠፍቶኝ ዝም ብዬ አዳምጠዋለሁ። የትንሣኤን ገለጻ ተከትዬ አይና ለምን ሳልኳት። የመርካቶ መናኸሪያ ወለል ብሎ ታየኝ። የትንሣኤን ባ በግራና በቀኝ ኮለል ብለው ሲወርዱ አየሁ። ምንም አላልኩትም። ታሪኩንም እንዲቀጥልልኝ አልጠየቅኩትም። ትንሽ ቆይቶ በራሱ ሰዓት የዓይነ ዓለምን ፍጻሜ ነገረኝ። ከብዙ ጊዜ በኋላ ዓይነ ዓለም ወደ ወህኒ ቤት መወሰዷን ስሰማ ልጠይቃት ሄድኩ። የሴቶች መጠየቂያ ስፍራ ሲደርስ በርካታ ሰው አጥሩን ተደግፎ እስረኞቹን ያጫውታል። ራቅ ብዬ ዓይኔን ሳማትር አንዲት ሴት እስረኛ ወደ እኔ አቅጣጫ እጇን ስታወዛውዝ አየሁ። ትኩር ብዬ ሳያት ዓይነ ዓለም ነች። ቤተሰቦቿን እያነጋገረች ቢሆንም እኔ ሳላያት አጥሩን ከመጠጋቴ በፊት አይታኛለች። ፈገግታዋ ልዩ ነበር። እኛ ቤት በነበረችበት ጊዜ በፍጹም ያላየሁት አይነት ፈገግታ። እኔን በማየቷ የተሰማትን ደስታ ከፊቷ ለማንበብ የስነልቦና ተመራማሪ መሆን አላስፈለገኝም። መናገር እያቃታት ወደ አጥሩ እንድጠጋ እየደጋገመች ታመለክተኛለች። ሁለት ሴቶችና አንድ ወንድ አጥሩን ተደግፈው ያጫውቷት ስለነበር ቦታ ለቀው ወደፊት አስጠጉኝ። መጨባበጥ አይቻል፣ መተቃቀፍ አይቻል። በአጥር ተለያይተን የሌሎችን ትኩረት እስክንስብ ድረስ እንዴነሽ እንዴነህ በመባባል ተጫጫ። የቤተሰቦችን ደህንነት እስኪሰለቸኝ ደጋግማ ጠየቀችኝ። እንባ በግራና በቀኝ መውረድ ሲጀምር አጠገቤ የነበረችው የእሷ ጠያቂ ተቆጣቻት። አጥሩ መሃል የቆመችው ሴት ፖሊስ ደግሞ አፍጣ ታየኛለች። ፍቅረኛህ ነች ብላ ልትጠይቀኝ የፈለገች ይመስላል። የፈለግነውን ርዕስ አንስተን ለመጫወት ቀዳዳና ፋታ አልሰጠችንም። የሚበቃንን ያህል ስለ ደህንነታችን ካወራን በኋላ ዓይነ ዓለም ጠና ላለችው ሴት ያ የነገርኩሽ ልጅ ነው አለቻት። ከሴትየዋ ጋር ሰላምታ ስንለዋወጥ እንባዋ ስለመጣ ውስጤ መረበሽ ጀመረ። ከዚያ በኋላ መቆየት አልቻልኩም። በቅርቡ መጥቼ እንደምጠይቃት ቃል ገብቼ ተሰናበትኳት። ቃሌን ጠብቄ ደግሜ ሳልጠይቃት እኔም ተያዝኩ። ከዚያም በጣም ቆይቶ ከርቸሌ ታስሬ ስገባ ዓይነ ዓለም መገደሏን ሰማሁ። ነፍስሽን በገነት ያርግልን እህቴ፣ መቼም መቼም ቢሆን አረሳሽ። የዚህን ያልታደለ ትውልድ ታሪክ መስማት ያጓጓል፣ ሆኖም ብርታት ይጠይቃል። ይህ አባ ልጆች ታሪክ ተነግሮ እንደማያልቅ መገመት አያስቸግርም። በእቅዴ መሠረት ልጠይቀው የነበረው ሌላ ርዕስ ነበር። ሆኖም የዓይነ ዓለም ታሪክ ርዝማኔና የታሪኩ ቅስም ሰባሪነት ከዚያ በላይ ሊያስኬደኝ አልቻለም። እዚያ ላይ ማቆም እንዳለብኝ ስለገባኝ ትንሣኤን በዛው ለመሸኘት ይዤው ወጣሁ። በመግስቱ ተገናኘን። ከዚያው ጋር በተያያዘ የአባ ሳይሆኑ የአባ ተብለው ስለተገደሉ ልጆች የሚያውቀው ካለ እንዲነግረኝ ጠየቅኩት። ትንሽ አስቦ ብዙ አሉ፣ ግን እጅግ በጣም ስለሚያሳዝኑኝ ስለ በቀለና ስለ ስለሺ ልንገርህ አለኝ። በቀለ ከበቀለ ጋር የአንድ ከፍተኛ ልጆች ነን። ከሌላ ቀበሌ እየመጣ እኛ ሰፈር ይውል ስለነበር አውቀዋለሁ። ጥሩ ሰላምታኛዬ ቢሆንም ጓደኞች ግን አልነበርንም። በ1969 ዓመተ ምህረት አጋማሽ በኋላ በአንድ ክፉ ቀን የቤተሰቦቹ ቤት በወታደሮች ይወረራል። በአጋጣሚ እቤት አልነበረም አሉ። እቤት ውስጥ የተገኘው ሰው ሁሉ በቀለን ውለዱ ይባላል። አላየነውም፣ የት እንደሄደ አናውቅም አሉ። በደርግ ሕግ የልጁን ዕዳ ቤተሰብ እንዲከፍል ግድ ስለሆነ በእሱ ምትክ አባቱን አስረው ይሄዳሉ። ያን ቀን በቀለ ቤቱ ገብቶ እንደነበር የአባቱንም መታሰር መስማቱንና እሳቸውን ፍለጋ ከቤት መውጣቱን ሰማው። በእኛ ሪጅን ክልል ብዙ ጊዜ ስለማገኘው የኛ ባል ነው የሚል ትርታሬ ነበረኝ። የተወሰኑ ልጆችን ስጠይቅ ባባልነት እናውቀዋለን የሚል ሰው አላገኘውም። የማውቀው ሰው ስለነበር ያለም አጋነን በየቀኑ ትዝ ይለኝ ነበር። በመጨረሻ በቀለ እጁን ሰጠ ሲባል ሰማው። በዚያም የኛ ባል ዓለም ሆኑ ሙሉ በሙሉ ተረጋጋጠ። የኛ ባል ቢሆን እጅ አይሰጥም። በቄ የሚያሳዝን ልጅ ነው። የታሰረው ኢሃፓ ሳይሆን ነህ ተብሎ ነው። እጁንም የሰጠው ለዚህ ነበር። እኔ ኢሃፓ አይደለሁም፣ አባቴን ልቀቁ፣ እኔ መጥቼላችኋለሁ ብሎ ለማዕከላዊ ምርመራ በገዛ ፈቃዱ ሄዶ እጁን ሰጠ። የበቀለን ጉዳይ ያነሳውልህ የብዙ ንጹሃን ዜጎችን ሁኔታ ይወክላል በሚል ብቻ ነው። በርካቶች በዚህ ሁኔታ አሳራቸውን አይተዋል፣ ለሞትም ተዳርገዋል። እሺ፣ መጨረሻው እንዴት ሆነ? የዋሁና ንጹህ በቀለ ያየው አሳር ተነግሮ አያልቅም። በማዕከላዊ እስር ቤት ተቀጠቀጠ። የማውቀው ነገር የለም ቢልም የኢሃፓ ዲሲፕሊን ነው በማለት ሊራሩለትም ሆነ ሊምሩት አልፈለጉም። እንዲያውም አባቱ ሊመሰክሩበት ይችላሉ በማለት እሳቸውንም ስለ ልጆ የሚያውቁትን ይንገሩን በማለት በድብደባ የምድር ፍዳቸውን አሳዩአቸው። ሁለቱንም አንድ ላይ አርገው በአሰቃቂ ሁኔታ ገረፏቸው። ከወራት በኋላ አባትየው ለበሽታ ተዳርገው ተፈቶ በጥቂት ሳምንት ውስጥ ሞቱ። በዲሲፕሊን የፈረጠመ የኢሃፓ ኮማንዶ ነው ብሎ የማዕከላዊ መርማሪ 50 አለቃ ተሾመ ሞት አስፈርዶበት ከሌሎች የኛ አባላት ጋር እንዲረሸን አስወሰደው። ቤተሰቦቹ ባያውቁኝም ለቤታቸው ሄጄ ለቅሶ ደረስኩ። ከብዙ ዓመት በኋላ ደርግ ከመውደቁ በፊትና እኔም ከእስር ቤት ተፈትቼ አንድ ለማመን የሚያስቸግር ተአምር ተከሰተ። በቀለ ወደ ቤቱ መጣ። ለካስ ከሌሎች 40 አካባቢ ወጣቶች ጋር ሊረሸኑ ሲወሰዱ ከጥቂት ልጆች ጋር ከመኪናው ላይ ዘሎ አምልጧል። ቤተሰቦቹ ለቅሶ የተቀመጡት መንግስት ሞቷል ብሎ እንዲያምን ነበር። ገዳዮቹ በመኪና ላይ ያመለጡ ልጆች እንዳሉ ቢያውቁም እነማን እንደሆኑ አያውቁም። ልጆቹን ያስመለጠው ምናልባት ያደፈጠ የኢሃፓ ጦር ነው በማለት በድንጋጤ ቀሪዎቹን በፍጥነት ከረሸኑ በኋላ በግሬደር አፈር አልብሰዋቸው ከአካባቢው ራቅ ብለው ቆዩ። ከብዙ ዓመት በኋላ ያውም ደርግ እያለ እንዴት ተመልሶ መጣ? በቀለ ከተደበቀበት የተመለሰው ልትረሽኑኝ የፈለጋችሁት በስህተት ነበር፣ ኢሃፓም አልነበርኩም ብሎ ለደርግ እጁን ለመስጠት ነው። ትቀልዳለህ? ለመሆኑ የት ነበር የከረመው? የምን ቀልድ? እውነቴን ነው። ገጠር ነበር የኖረው። አግብቶ ልጅ ሁሉ ወልዶ ነበር። እጅን ስጥ ብሎ ያሳመነው አንድ ዘመዱ ነው አሉ። ብዙዎች ደርግን አያውቁትም። ለዚህ ነው እንዲህ አይነት እጅ የመስጠት ስህተት የሚሰሩት። ለማንኛውም በቀለን እጅ ሊሰጥ ከመጣ በኋላ ራሱ ፈልጎኝ በአካል አግኝቼዋለሁ። አብረን ምሳ በልተን ቡና ጠጥተን ብዙ ተጫውተናል። በጨዋታችን መሃል እኔን ማግኘት የፈለገበት ሁለት ምክንያቶች እንደሆኑ ገባኝ። የመጀመሪያው ከሱ ጋር ስላመለጡት ልጆች የማውቀው ነገር ካለ እንድነግረው ፈልጎ ነበር። ስማቸውን እየጠቀሰ የት ነው ያሉት እያለ ደጋግሞ ጠየቀኝ። ምንም እንደማላውቅ ነገርኩት። አላመነኝም። ስለ ድርጅታችን አሰራር ስለማያውቅ አልፈረድኩበትም። በሱ ቤት አዲስ አበባ ውስጥ ያለ ኢሃፓ ሁሉ በስም ጭምር ይተዋወቃል። በመሃል የጓደኛዬን የአባይነህን ስም ጠቀሰልኝ። አባይነህ የሚባል የወሎ ሰፈር ልጅ እንዴት አታውቀው አለኝ። እናስ ስለው ከሱ ጋር አብሮ እንደነበርና እንደተገደለ ነገረኝ። አባይነህ እንደሞተ አውቃለሁ። ሊያወራልኝ የፈለገው ስለ አባይነህ የስቃይ አሟሟት ነው። ያንን ደግሞ መስማት አልፈልግም። ስለዚህ ያስቆንኩት የገዛ ጓደኛዬን የሰቆቃ አማማት የምሰማበት አቅም የለኝም። አባይነህ ከበቀለ ጋር ታስሮ እንደነበር አላውቅም ነበር። በቀለ በዚያን ቀን ስለተረሸኑት ልጆች ማንነት ሳልጠይቀው ነው የነገረኝ። አብረው ስለመለጡትና ስለማላውቃቸው ልጆች በስም እየጠቀሰ ነገረኝ። የናንተ ልጆች ጎበዞች ነበሩ፣ ያባ ያቸንፋል እያሉ ነው የሞቱት እያለ አወራኝ። ያ ሁሉ ወጣት ሲረሸን እንዳየ ነገረኝ። ከዚያም ልጦ ያን ሁሉ አመት የት እንደነበር ሳልጠይቀው አጫወተኝ። እሱ ሲያወራ አይኔን ካይኑ ላይ ሳልነቅል ነበር የማየው። ዝምታዬ ለሱም ሳይገርመው አይቀርም። ምናልባት መቃብር ፈንቅሎ የወጣ ሰው ሌሎችን ዲዳ የማድረግ አቅም ይኖረው ይሆን አላውቅም። ስለያባነቴ ቀድሞ ሰምቶ ስለነበር መሰለኝ ያን ሁሉ አጫወተኝ። ከሌሎች ያባዎች እኔን ለምን እንደመረጠኝ ግን አላውቅም። ሌላው እኔን ማግኘት የፈለገበት ምክንያት ይሃባ ዓለም ሆኑን ማስመስከር የሚችለው እንዴት እንደሆነ እንደማከረው ነበር። በሱ እምነት እንደገና እጁን ቢሰጥም መንግስት አላመነውም፣ ይሃባ ነህ ብሎ ይጠረጥረዋል። ስለዚህ ይሄን የመንግስት ጥርጣሬ እንዴት አርጎ ማጥፋት እንደሚችል የኔን ምክር ፈልጓል። አንድ ይሃባ የሌላውን ይሃባ መሆን መመስከር ይችላል፣ ያውም አብሮት ከሰራ ብቻ። ከዚያ ውጪ ግን አንድን ሰው ይሃባ አይደለም ብሎ ማረጋገጥ እንደማይቻል አሰራራችንን በመግለጽ ላስረዳው ሞከርኩ። መርማሪዎች የሚቀበሉት ከሆነ በሚኖርበት ቀበሌ ታስረው የተፈቱ ልጆችን ፋይል እንዲያዩና ስሙ እዚያ ውስጥ አለመኖሩን እንዲያረጋግጡለት እንዲጠይቃቸው ጠቆምኩት። በቀለ ይኖርባቸው የነበሩ ሁለት ቀበሌዎች ውስጥ ስሙ እንደሌለ ተጠይቆ መረጋገጡን ነገረኝ። ታዲያ ምን እንደሚፈልጉስ ጠይቀው ምንም እንዳልገባው ከአካባቢው እንዳይርቅ መታዘዙንና ባይነ ቁራኛ እንደሚጠብቁት ነገረኝ። በቀለ ያልገባው ነገር አለ። አስገዳዮቹ እናም ሳለቃ ስህተታቸውን ማመን አልፈለጉም። ስለዚህ ወሬው ከመዛመቱ በፊት በቀለን ምክንያት ፈልገው እንደገና ሊገሉት ፈልገዋል። እሱ ግን ይሃባ ለመሆኑን ማስመስከርና እነሱን ማሳመን ነበር የሚፈልገው። በእውነት ከሆነ እሱን ለመርዳት ማንኛውንም ነገር አደርግ ነበር። ሆኖም ምን እንደማደርግለት ግራ ገባኝ። እንደ መፍትሄም የኛ ባል አለመሆኑን የሚኖርበት ቀበሌ የነበሩ የይሃባ ልጆች ሊመሰክሩልህ ይችላሉ አልኩት። አንድ ሁለቱን በስም ጠቁሜ ደጋግሜ ነገርኩት። እምቢ ካሉት እኔም ላነጋግራቸው ፈቃደኛ እንደሆንኩ ነገርኩት። በደስታ ፈነደቀ። ደስታውን እንዳልበርዝበት እንጂ ፍንደቃው አላስደሰተኝም። በእኔ ግምት የማዕከላዊ መርማሪዎች በቀለ ይሃባ እንዳልሆነና ሊሆንም እንደማይችል ቀድመው አውቀዋል። በቀለ ግን ምን እንደፈለጉ አልገባውም። እኔም ያልተረጋገጠውን ግምቴን ነግሬ ልረብሸው አልፈለግኩም። በመጨረሻ አንድ ጥያቄ ጠየቅኩት፣ ለምን እንደገና እጁን እንደሰጠ። አሁን ሁሉም ነገር አልፏል፣ ይሃባም ጠፍቷል። ታስረው የተፈቱ ይሃባዎች የነሱ አባል አለመሆኔን ይመሰክሩልኛል። ተደብቄ እየተሳቀቅኩ መኖር አልፈለግኩም። ነጻ ሰው ሆኜ መኖር እፈልጋለሁ ብዬ ነው አለኝ። አተኩሬ ከማየት ውጭ መልስ አልሰጠሁትም። ይሃባ የአባላቱን የስም ዝርዝር በትልቅ ፋይል ጽፎ ያስቀመጠ መስሎታል። የዋህነቱ አሳዘነኝ። የደርግን ጭካኔና ክፋት ለሱ መንገር ልጅ ለእናቷ ምጥ አስተማረች ስለሚሆንብኝ አልሞከርኩትም። ምን አይነት መካሪ እንዳሳሳተው ማወቅ ፈልጌያለሁ። ማን ነው ልለው ደጋግሜ አስቤ ተውኩት። የማውቀው ሰው ከሆነ እንዳልጠራው ፈርቼ ነው። ለማንኛውም የነገርኩትን ዘዴ ሥራ ላይ ማዋሉን ተመልሶ መጥቶ ይነግረኛል ብዬ ስጠብቅ ለካ ማዕከላዊ ወስደው አስረውታል። ያ ንጹሕ፣ ያ ምስኪን፣ ያ የዋህ ንጹህነቱ እየታወቀ ድርግ ሲወድቅ ነው የተፈጠው። ምንድነው መስነግረኝ? ምን አይነት ግፍ ነው? በቄ ማከላዊ እስር ቤት የነበረውን የሰቆቃ ምስጢር ያውቃል። ይሃባስ ላልነበረም በግልጽነት ሊመሰክር ይችላል። ክርስቲያኑ በፊት ከመኪና ዘሎ ቢያመልጥም የጅምላውን ግድያ ከተደበቀበት ቦታ ሆኖ አይቷል። የሚስጥር ድርግ በስልጣን ላይ ኖረም አልኖረ መውጣት የለበትም። በቀለ ይህን ጉድ ይዞ ህብረተሰቡ መሃል መኖር የለበትም። እናም እንደገና መታሰር ያለበለዚያም መገደል ነበረበት። ደግነቱ እነዚያ ክፎች ብዙ ሳይቆዩ ወደቁ፣ እሱም ተፈታ። ያልገደሉትም ቀን ሲጠብቁ መሰለኝ። ለማንኛውም እንዲደበቅ የፈለጉትን ታሪክ በቄ ለህዝብ አሰማው። በጣም የሚያሳዝን ልጅ ነው። ያ ድጋሚ እስርና መከራ አልበቃ ብሎ ብዙም ሳይቆይ በድንገት ታሞ ባጭር ተቀጨ። የሆኑ ሰዎች መርዝ ሰጥተውት ነው ይባላል። ነፍስ በሰላም ትረፍ በቄ። ሳንነጋገር ደቂቃዎች አለፉ። ሁለታችንም በሐሳብ ተውጠን ነበር። ያንዳንድ ሰው ጣፈንታ ይገርማል። አምላክ ሰዎችን ለስቃይ ብቻ ለምን ወደዚህ ምድር እንደሚያመጣቸው የሚያውቅ ይኖር ይሆን አልኩ ለራሴ። ስለሺ በል ስለ አንድ የሰፈሬ ልጅ ላውራህና ለዛሬው ይብቃህ። እኔ ተስሬ ብዙ ሳይቆይ ንጻር ምጃ በሚባለው የደንመ ነፍስ ግድያ የሰፈሬን ልጅ የጓደኛዬ ታላቅ ወንድም ስለሺ ሸቴን የቀበሌ 18 አብዮት ጠባቂዎች ገደሉት። ሟቹ ስለሺ ይሃባ ባላል ነበረም። ምናልባት የኛን ጋዜጣ አንብቦ ሊሆን ይችላል። ያንንም እርግጠኛ አይደለሁም። ከዚህ ውጪ ግን የኛ ባል እንዳልነበረ እስር ቤትም ሆነ ከተፈታም በኋላ ሁሉም የኛ ልጆች ነግረውኛል። አንድም ሰው የኛ ባል ነው ያለ የለም። ስለሺ ብሩ ጭንቅላት የነበረው የአየር መንገድ ሰራተኛ ነበር። ጭምትና ተወዳጅ ልጅ ነበር። እማማ አይኔነሽ የእናቴ የቅርብ ወዳጅ ልጃቸው ከሞተበት ቦታ ላይ አፈር እየዘገኑ ወደ ሰማይ እየበተኑ ፈጣሪን ፍረደኝ እያሉ ሲጠይቁ የሰፈር ሰው ሁሉ ያውቃል። ሞቱ የአካባቢውን ሕዝብ ቅስም ሰብሯል። ስለሽን መግደል ለምን እንዳስፈልጋቸው ማንም አያውቅም። የተማረ ስለነበር በመቅናት ገንዘብ አለው ብለው በመጓጓት የገደሉበትን ምክንያት እነሱና ፈጣሪ ብቻ ናቸው የሚያውቁት። የክፋታቸው ክፋት ከዋናው የቦሌ መንገድ ጀምረው ሲከተሉት ቆይተው እናቱ ቤት በራፍ አካባቢ ነበር የገደሉት። ነፍስን በገነት ያኖርልን ስለሺ። የትኛው ርዕስ ልብ እንደማይሰብር መለየት አቃተኝ። የጠየቅኩት ሁሉ ዞሮ ዞሮ ህሊና ወደሚረብሽ ድምዳሜ ነው የሚመራው። አንዴ የጀመርኩት ጉዳይ ሆኖብኝ ነው እንጂ ላቆመው ሁሉ ዳርቶኝ ነበር። አንድ ወር ያህል አመንትቼ ነው እንደገና ጨዋታችንን የቀጠልኩት። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። የነገው ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።